ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በዞሮ በህዝቦች መካከል አይደለም ግጭቱ፣ በህዝብ ውስጥ ያሉ ቡድኖች አሉ፣ ግለሰቦች በአማራውም በቅማንትም። እነዛ በመካከል ሁለቱን ወገን እንዳይቀራረብ አድርገዋል። የእርቀ ሰላም መድረኩም አንድ ይጠቅመናል ብለን ያሰብነው ነገር በተለይ ጥፋተኞቹ በህዝብ ውስጥ ነው ያሉት፣ ህዝቡ ላይ መርበት አካባቢ ነው ያለው። ህብረተሰቡ መታረቅ ሲጀምር፣ መግባባት ሲጀምር ጥፋተኛውን አጋዥ የመስጠት ብሎ በጣም ይሰፋል።
የሰማችኋቸው በማዕከላዊ ጎንደር ዞን በላይኛውና የታችኛው አርማጭሆ ወረዳ አስተዳዳሪዎች ናቸው። ዝርዝሩም በዕለቱ አብይ ርዕስ ይዘናል።
በጉጂና ጌዲዮ ዞኖች በመፈናቀል ንብረት በማውደምና በመግደል የተጠረጠሩ ከ270 በላይ ተጠርጣሪዎች በህግ ቁጥጥር ስር መዋላቸውን የኢፌዴሪ ሰላም ሚኒስቴር ገለጠ የሚለው ሌላው የመጽሔታችን ርዕስ ነው።
ለምሽቱ ካሉን ሌሎች ዜናዎች መካከል ደግሞ የዩናይትድ ስቴትስ የአፍሪካ እዝ ሶማሊያ ውስጥ ትናንትና ከባድ የአየር ድብደባ ማካሄዱን አስታወቀ። በሌላ ሶማሊያ ነክ ዜና ከጎረቤት ኬንያ ጋር ያለውን ግንኙነት አደጋ ላይ የሚጥል ምንም ፍላጎት እንደሌለው የሶማሊያ መንግስት አስታውቋል። ሌሎችም ዜናዎች አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ካሉ ወቅታዊ ዘገባዎችና ቅንብሮች ጋር ከዛሬ ሐሙስ ግንቦት 15 2011 ዓ.ም ስርጭታችንን ይዘን አስተናጋጆች አሉላ ከበድና
ቆንጂት ታየነን፣ አቀናባሪያችን ንጉሱ ታምሬ ነው። የስርጭት መሐንዲሱ ደግሞ አል ሳንቶስ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱ የዓለም ዜና። በጉጂና ጌዶ ዞኖች ዜጎችን በማፈናቀል ንብረት በማውደምና በመግደል የተጠረጠሩ ከ270 በላይ ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን የኢትዮጵያ የሰላም ሚኒስቴር ገልጿል። የሕግ የበላይነት ለማስከበር እየተደረገ ባለው ጥረት ወደ ቀያቸው የሚመለሱ ዜጎች ቁጥርም ጨምሯል ብሏል። ሚኒስቴር መስሪያ ቤቱ ከጌዲዮ ዞን አስተዳደር ጋር በመሆን 15 የዓለም አቀፍ ተቋማትና ርጂ ድርጅቶች ተወካዮች በተገኙበት ዜጎችን ወደ ቀያቸው የመመለስ ሂደት ያለበትን ደረጃም ለዓለም አቀፍ ማህበረሰብ መግለጫ ሰጥቷል። ቀደም ሲል እንዳልነው ይህንን በአብይ ርዕስ ከዜና በኋላ እናቀርበዋለን።
የዩናይት ስቴትስ የአፍሪካ እዝ ሶማሊያ ውስጥ ትናንት ከባድ የአየር ድብደባ ማካሄዱን አስታወቀ። እዙ ጥቃቱን ያደረሰው ከሀገሪቱ መንግስት ጋር ባደረገው ቅንጅት መሆኑንም ገልጠዋል። ካርላ ባብ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
ናይሮቢ ላይ ለሚካሄደው የአውሮፓ ህብረት የማክሰኞ ስብሰባ ተልከው የነበሩ እንደራሴዎችና ዲፕሎማቶቹ እንዳይገቡ መከልከላቸው ያስቆጣው መሆኑን የሶማሊያ መንግስት የገለጸበት ሾልኮ የወጣ ደብዳቤ ጠቁመዋል። የኬንያ የውጭ ጉዳይ ሚኒስትር ሞኒካ ጁማ ግን የሚሰራ ቪዛ ያለው ማንም ሶማሊያዊ ወደ ሀገራቸው እንዳይገባ ስለመደረጉ የሚያውቁት ነገር እንደሌለ ተናግረዋል። ይህ የሁለቱ ሀገሮች ውስጥ ውስጡን ስር እየሰደደ የመጣ መሻከር የተፈጠረው ወደ 100,000 ካሬ ኪሎ ሜትር ስፋት ያለውን በተፈጥሮ ዘይትና ጋዝ የበለጸገ ነው ተብሎ የሚታመንበት የባህር ክልል ባለቤት ማን ነው በሚል በገቡበት እሰጥ አገባ ምክንያት መሆኑ ይሰማል። የመፍትሄ ፍለጋ ጥረቶችና አማራጮቹን ሁሉ አሟጥጫለሁ ያለችው ሶማሊያ የዛሬ 5 ዓመት ዓለም አቀፉ የፍትህ ችሎት እንዲዳኛት የአቤቱታ ማመልከቻ አስገብታለች። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ ዛሬ ለቪኦኤ በሰጡት ቃል ያ ጉዳይ በሕግ የተያዘ በመሆኑ የፍርድ ቤት ጉዳይ እንደሆነ ብቻ መቀጠል አለበት ብለዋል። በዚያ ጉዳይ ላይ ውይይትም ክርክርም ድርድርም ሊነሳም ሊካሄድም አይችልም ባይናቸው አዋድ። ከኬንያውያን ጎረቤቶቻችንና ወንድሞቻችን ጋር ግን አሉ የውጭ ጉዳይ ሚኒስትሩ፣ በምንም ሁኔታ ቅሬታና ጠብ ውስጥ መግባት አንፈልግም። ሞቃዲሾ ለችሎቱ አቤት ያለች ጊዜ ናይሮቢ ባሰማችው ተቃውሞ እዚያ የሚያዳርስ ነገር እኮ የለም ብላ ነበር። ጉዳያችንን ራሳችን ተቀምጠን ልንመክርና ልንፈታ የምንችልባቸው እጅግ የበዙ መንገዶችና መድረኮችም አሉን ሲሉ ኬንያውያን አደባባይ ላይ መቋቋሙን እንደሚጠሉ ተናግረዋል። ዓለም አቀፉ የፍትህ ችሎት ግን ጠረጴዛው ላይ ያለው ዶሴ ከእንግዲህ በዳኛ የተያዘ መሆኑን አሳውቆ ሁለቱም ወገኖች መከራከሪያዎቻቸውን እንዲያስገቡ የዛሬ 2 ዓመት አካባቢ አዟል።
ሰለሞንን እናመሰግናለን። ሌላም አጭር ዘገባ አለው። ከጎረቤት ኬንያ ጋር ያለውን ግንኙነት አደጋ ላይ የሚጥል ምንም ፍላጎት እንደሌለው የሶማሊያ መንግስት አስታውቋል። ይሁን እንጂ ወደ ኬንያ ለመጓዝ ሲዘጋጅ የነበረ አንድ የሶማሊያ ዲፕሎማቶች ያሉበት ቡድን የመግቢያ ፈቃድ ተነፍጎታል። በባህር ዳርቻዎች ላይ ባሉ የከርሰ ምድር ዘይት ይገባኛል ጉዳይ የሁለቱ ሀገሮች ግንኙነት ከዕለት ወደ ዕለት እየሻከረ መሆኑ ይሰማል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ነው። ሶሎሞን አባተ ሊያቀርበው እየተሰናዳ ነው።
ቆንጅት፣ ትክክል ነው፣ እየተሰናዳ ነው። የኢቦላ ወረርሽኝን የመቆጣጠር ጥረቱን እያጠናከረ ያለ የተባበሩት መንግስታት ድርጅት ዓለም አቀፉን ጸረ ኢቦላ ምላሽ የሚያስተባብሩ ባለስልጣን ሾሟል። በዲሞክራቲክ ኮንጎ ሪፐብሊክ የተባበሩት መንግስታት ድርጅት ምክትል ልዩ ተወካይ ዴቪድ ግሬስሊ ጸረ ኢቦላ ጥረቶቹን እንዲመረምሩ መሾማቸውን የዓለም ጤና ድርጅት አስታውቋል። ባለፈው ነሐሴ ወር የተቀሰቀሰው ኢቦላ ወረርሽኝ በሁለት ክፍለ ግዛቶች በኢቱሪና በሰሜን ኪቡ 1200 ሰዎችን ገድሏል። በቅርብ ሳምንታትም አዳዲስ የቫይረሱ ተያዦች እየተገኙ መሆናቸው ታውቋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
የዩናይት ስቴትስ የአፍሪካ እዝ ሶማሊያ ውስጥ ትናንት ከባድ የአየር ድብደባ ማካሄዱን አስታወቀ። እዙ ጥቃቱን ያደረሰው ከአገሪቱ መንግስት ጋር ባደረገው ቅንጅት መሆኑን ገልጸዋል። ሰለሞን አባተ ተከታዩን ይዟል።
በሶማሊያ ጎሊስ ተራሮች ላይ የአይሲስን ሽብርተኞች ኢላማ ያደረገው የትናንቱ የረቡዕ ድብደባ ባለፉት 40 ቀናት ውስጥ አምስተኛው መሆኑ ነው። የአይሲስን ጀሌዎች እንቅስቃሴ ለመግታት ግንኙነቶቻቸውን ለመረበሽና መሪዎቻቸውን ለማጥፋት እየተካሄዱ ያሉት ድብደባዎች ኢላማዎቻቸውን መምታታቸውን የዩናይትድ ስቴትስ ጦር የአፍሪካ እዝ አስታውቋል።
ከውጊያ እስከ ገንዘብ እስከ ግንኙነቶች ያለውን እንቅስቃሴ ሁሉ የሚቆጣጠሩትን የአይሲስ መሪዎች ያሉባቸውን ቦታዎች አበጥሮ ከማወቅ እስከ መደምሰስ የያዝነው ዘመቻ የሽብር አድራጎቶቻቸውን እንዳይቀጥሉበት በሚያደርግና በሚያተራምሳቸው ሁኔታ ድርጅቱን ልቡ ላይ እየደባለቀው ነው።
የአፍሪካ እዝ የስለላ ዳይሬክተር ሪር አድሚራል ሄይዲ ኬበርግ ናቸው። የሶማሊያ መንግስትና አጋሮቹ ኃይሎች በአይሲስ የተያዙ አካባቢዎችን ጓዳ ጉድጓዳና መግቢያ መውጫቸውን ለይተው ለማወቅ እየሰሩ መሆናቸውን የዩናይትድ ስቴትስ ጦር ከአፍሪካ ህብረቱ ጥምር ኃይል አሚሶም ጎንና በእርሱም አማካኝነት የደህንነት ከለላ ለመፍጠር እንዲሁም ዲፕሎማሲያዊ ፍሬ ለማስገኘትም እየተንቀሳቀሰ መሆኑን ገልጿል። ከትናንቱ ጥቃት በኋላ በወጣው ሪፖርት ሁለት የአይሲስ ተዋጊዎች መገደላቸው የተረጋገጠ መሆኑን አመልክቶ የጉዳቱ መጠን እየተፈተሸ በመሆኑ ተጨማሪ መግለጫዎች እንደሚሰጡ ተነግሯል። በሲቪል ላይ የደረሰ ጉዳት እንደሌለ ተገልጿል። የረዥሙን ጊዜ የሀገርና የሰላም ጥበቃ ኃላፊነት ለሶማሊያ ፌዴራል መንግስትና ለፌዴራሉ ግዛት ስቴቶች ለማሸጋገር ከአሚሶምና ከአጋሮች ጋር እየሰራ መሆኑን የአፍሪካ እዝ አስታውቋል።
አመሰግናለሁ ሶሎሞን። በድጋሚ የተመረጡት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጠንካራና ሁሉን አቀፍ ሀገር እገነባለሁ ሲሉ ቃል ገቡ። በሞገሳቸው ብቻ ሳይሆን አንዱን ከሌላ በሚያጋጭ የአመራር ዘይቤያቸው የሚታወቁት ጠቅላይ ሚኒስትሩ በአሁኑ ከአምስት ዓመታት በፊት ከነበራቸው የበለጠ ስልጣን ነው የተሰጣቸው። ጠቅላይ ሚኒስትሩ በትዊተር ባወጡት መግለጫ ታዲያ የአገሬን ሕዝብ አመሰግናለሁ፣ ለህብረታችን የሰጣችሁን አመኔታ በትህትና ነው የምንቀበለው፣ የመላውን ሕዝብ ፍላጎት ለማሟላት ጠንክረን እንሰራለን፣ ያበረታታናል ብለዋል። የብሔረተኛ ሂንዱዎች ፓርቲያቸው ባህረቲያ ጃናታ እስካሁን በተቆጠረው ድምጽ መሰረት ወደ 300 መቀመጫዎችን ያሸንፋል ተብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ዲሞክራቶች የምክር ቤት አባላት መሪዎች የመሰረተ ልማት ዝርጋታን በሚመለከት ትናንትና ረቡዕ ሊያደርጉት የነበረው ስብሰባ ተበትኗል። ነገሮች እንዳይታወቁ ይደብቃሉ እኚህ ሰው ብለው የምክር ቤት ምርመራ እንዳይካሄድ ያሰናክላሉ በማለት ዲሞክራቶቹ መሪዎች ከሰውኛል ብለው ፕሬዝደንቱ ዲሞክራቶቹን ዘልፈዋል። የሩሲያ በአሜሪካ የምርጫ ዘመቻ ጣልቃ መግባትን በሚመለከት የተካሄደው የልዩ አቃቢ ሕግ የሮበርት ሞለር ምርመራ ቢጠናቀቅም ስራ አስፈጻሚውና ሕግ አውጪው የመንግስት ክፍሎች ሁለቱም ሊሰሯቸው እንፈልጋለን በሚሏቸው ውጥኖች ላይ አብረው መስራት እንዳልቻሉ የሚጠቅስ ዘገባ አለን። ይህንንም በመጽሔት ክፍለ ጊዜ ይሆናል የምናቀርበው። ወደ ሌላው ዜና ልለፍ። ለታሊባን ድጋፍ በመስጠት ወንጀል የተፈረደበት አሜሪካዊ ከእስር ተለቀቀ። አሜሪካዊው ታሊባን በሚል ቅጽል ስም የሚጠራው ጆን ዋከር ሊንድ ከተፈረደበት የ20 ዓመታት እስራት 17ቱን አጠናቆ ዛሬ ኢንዲያና ክፍለ ሀገር ቴርሆት ከሚገኘው ወህኒ ቤት የተለቀቀው ለአውሮፓውያን አቆጣጠር በ2001 ዓመተ ምህረት ዩናይትድ ስቴትስ አፍጋኒስታንን በወረረችበት ጊዜ በተከሰተ የወህኒ ቤት እስረኞች አመጽ ወቅት የተማረከው ሊንድ ታሊባንን በመደገፍ የተመሰረተበትን ክስ አምኖ ነው የታሰረው። በ16 ዓመቱ ሃይማኖቱን ከካቶሊክ ክርስትና ወደ እስልምና የቀየረው ሊንድ በ17 ዓመቱ አረብኛ ሊማር ወደ የመን ተጉዞ ከዚያ በፓኪስታን እያቆራረጠ አፍጋኒስታን በመግባት በአንድ የአልቃይዳ ማሰልጠኛ ካምፕ በወዶ ገባ ታሊባንነት መቀላቀሉ ይታወሳል። አንዳንድ የዩናይትድ ስቴትስ የምክር ቤት አባላት ታዲያ ይሄ ሰው አሁንም ለህብረተሰቡ አደገኛ ነው በማለት ፍርዱን ሳይጨርስ መለቀቁን ተቃውመዋል።
የዩናይትድ ስቴትስ የመከላከያ ሚኒስቴር ወደ መካከለኛው ምስራቅ ብዙ ሺህ ተጨማሪ ወታደሮች እንዲላኩ ስለቀረበው ጥያቄ ዛሬ ለዋይት ሀውስ ገለጻ እንደሚያደርጉ ባለስልጣናት ገልጠው ነበር። የዩናይትድ ስቴትሱ ማዕከላዊ እዝ ያቀረበው ጥያቄ ለዋይት ሀውስ እንደሚቀርብ ያመለከቱት ባለስልጣናቱ እቅዱ ገና ስላልተጠናቀቀ ስማቸው እንዳይጠቀስባቸውም ጠይቀዋል። ዋይት ሀውስ ተጨማሪ ወታደሮቹን፣ ሚሳይሎቹን እንዲሁም መርከቦቹን እንዲላኩ የሚፈቅደው በተጠየቀው መሰረት ይሁን በከፊል ለጊዜው አልታወቀም።
አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ይሆናል። ከዚያ በፊት ግን ቀደም ብለው ከሚቀርቡ ዝግጅቶች ለቅምሻ የምናቀርብላችሁ ሁለት ቅምሻዎች አሉ።
ወደኋላ ይህን በጉብጎቹ እናመጣለን። ሌሎች አገራችንን ህዝቦችም ደግሞ እናስተዋውቃለን። እንደው አንዳንድ ጊዜ ሲባል እንደምንሰማው እርግጥ ቀደም ባለው ጊዜ ብዙ ያልተባሉ ብዙ ያልተነሱ ባህላቸው ያልታወቀ ወገኖቻችን ያሉ ከዘመኑ እድገትም ጋር ከቴክኖሎጂም ከኮሚኒኬሽን እድገትም ጋር አሁን ነገሮች ቀላል እየሆኑ ነው።
የእኛ በጣም ልዩ መጽሔት ነው። በስነ ጥበብ እና በታሪክ ላይ ትኩረት አድርጎ የሚሰራ ነው።
የታዛ መጽሔት መራሄ አርታኤዎች የቀደሙት አቶ አለማየሁ ገብረ ህይወት፣ ሁለተኛው የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ቤት ኃላፊ ረዳት ፕሮፌሰር መኩሪያ መካሻ ናቸው። በባህልና ማህበረሰብ በሁለተኛው አጋማሽ ይጠብቋችኋል። ሌላም እናሰማችሁ።
ሌሎች ሀገራችን አካባቢዎችም አለ። ባህርዳር ዩኒቨርሲቲ አለ፣ አዲስ አበባ ዩኒቨርሲቲ አለ፣ ደብረ ማርቆስ እንዲሁም የጀማመሩት ነገር አለ እና ዘመኑ ዘመነ ግዕዝ ይመስላል። የግዕዝ ትንሣኤ የሚታይበት ነገር ነው የሚሆነው።
ግዕዝ ቋንቋ ምን እንደሆነ፣ የቅዱስ ያሬድ ስራዎች ምን ያክል ለአገር ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ማሳየት ይችላል።
በአክሱም የግዕዝ ጉባኤ የተወሰዱ ድምጾች ናቸው የተሰማችኋቸው። እነኚህም በሁለተኛው አጋማሽ የሚቀርቡ ይሆናሉ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በጉጂና ጌዲዮ ዞኖች ዜጎችን በማፈናቀል ንብረት በማውደምና በመግደል የተጠረጠሩ ከ270 በላይ ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን የኢፌድሪ የሰላም ሚኒስቴር ገልጿል። የሕግ የበላይነት ለማስከበር እየተደረገ ባለው ጥረት ወደ ቀያቸው የሚመለሱ ዜጎች ቁጥር ጨምረዋል ብሏል። ሚኒስቴር መስሪያ ቤቱ ከጌዲዮ ዞን አስተዳደር ጋር በመሆን 15 የዓለም አቀፍ ተቋማትና ረጂ ድርጅቶች ተወካዮች በተገኙበት ዜጎችን ወደ ቀያቸው የመመለስ ሂደት ያለበትን ደረጃ ለዓለም አቀፍ ማህበረሰብ መግለጫ ሰጥተዋል። ተጨማሪ ሪፖርት ዘጋቢያችን ዮናታን ዘብዲዮስ ከሐዋሳ ልኳል።
የኢትዮጵያ ሰላም ሚኒስትር ዴኤታ አቶ ዘይኑ ጀማል እንዳሉት በጉጂና ጌዲዮ ብሔር ተወላጆችና ዜጎች ላይ ወንጀል ፈጽመዋል ተብሎ የተጠረጠሩ ግለሰቦች ተይዟል።
ባለፈው ሳምንት ብቻ 27 የሚሆኑ ዋና ዋና ወንጀለኞች የሚባሉ በቁጥጥር ስር ውለዋል። እስካሁን ድረስ በምዕራብ ጉጂ ዞን የተያዘው ቁጥር ወደ 270 አካባቢ ደርሷል። ስለዚህ ሌሎችም የወሰዷቸው እርምጃዎች አሉ። ወጣቶቹን ለምሳሌ ወደ ጠና በማስገባት የተጫወቱት ሚና አለ። ማለት ነገር ነው የተሰራው። ስለዚህ ከዚህ አንጻር ህግን ከማስከበር አንጻር የተሰሩ ስራዎችም ውጤት ነው። አሁን ተፈናቃዮችም ወደ የቦታቸው እንዲመለሱ ምቹ ሁኔታ የፈጠረው ለማለት ይቻላል። በዚህም በኩል በጌዶም በኩል በፌዴራል ደረጃ የተጣራባቸው ወንጀለኞች አሁን ከአንድ ወንጀለኛ በስተቀር አብዛኞቹ ተይዘዋል።
መንግስት የገበላይነትን ለማስከበር እያደረገ ያለውን ጥረት ተከትሎ ዜጎች ወደ ቀያቸው የተመለሱ ነው ብሏል አቶ ዘይኑ። ከወራት በፊት ከቤት ንብረታቸው የተፈናቀሉ ሰዎችን ወደ ቀያቸው ለመመለስ እቅድ በማውጣት ከዓለም አቀፍ ማህበረሰብና ከእርዳታ ድርጅቶች ጋር በመስማማት እየሰራን ነው ብሏል። ከቤት ንብረታቸው የተፈናቀሉ ከ280,000 በላይ የገዲዮና የጉጂ ዜጎች ወደ ቀያቸው ተመልሷል ነው የሚሉት። መንግስት 53,000 ዜጎችን ትራንስፖርት በማዘጋጀት የተመለሳቸው ሲሆን 227,000 ዜጎች ግን በራሳቸው ጊዜ ተመልሷል ብሏል። ወደ ቀያቸው የተመለሱ ዜጎችን ለማቋቋም መንግስት ግብዓት እያቀረበ መሆኑን ጠቅሰው ህዝቦችን የማቀራረብ ስራ ግን መሰራት እንዳለበት ተናግሯል።
ሲመለስ ባዶ እጁ ነው የተመለሰው። ስለዚህ መንግስት የተለያዩ ጥረቶች እያደረገ ነው። ለምሳሌ አንድ እስካሁን ድረስ በክልልና በፌዴራል መንግስት እገዛ 129,000 የሚሆን ቆርቆሮ ተገዝቷል። ወደ 8,000 ካርቶን የሚሆን ሚስማር በመግዛት ፕሮሰስ ላይ እንገኛለን። ግን ይሄ ራሱ በቂ አይደለም። አሁን ለምሳሌ 27,500 ቤት ያስፈልጋል ለመስራት ምዕራብ ጉጂ ብቻ። ለዚህ አሁን የተገዛ ቆርቆሮ ብናከፋፍለው አራት ቆርቆሮ ነው የሚደርሳቸው። በአራት ቆርቆሮ ደግሞ ቤት መስራት አይችል። ስለዚህ እንደዚህ አይነት ትልልቅ ጋፖች ስላሉን አሁን ዋናው ትኩረታችን በተለይ ቤት የመስራት የእርሻ ግብዓቶችን የማቅረብ ምግብ በራሳቸው አፍርተው መመገብ እስከሚችሉ ድረስ ምግብ በቀጣይነት ለስድስት ወር ያህል የማቅረብ እነዚህን ስራዎች የመስራት ስራ በተጠናከረ መልኩ ለማስቀጠል እና ለዚህም የሚያስፈልግ ሪሶርስ ከመንግስት ብቻ ሳይሆን ከዓለም አቀፍ ህብረተሰብ ፑል ለማድረግ ይሄ አሁን ያደረግነው ጉብኝት በጣም ብርቱ ሚና ይኖረዋል ተብሎ ይጠበቃል ማለት ነው።
የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና በአጠቃላይ 15 የሚሆኑ የዓለም አቀፍ ማህበረሰብ ተወካዮችም በጉጂና በገዲዮ ዞኖች ተከስቶ በነበረው የጸጥታ ችግር የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ እርዳታ እንዳደረጉ ገልጸዋል። የሚደረገው ጥረት ግን መጠናከር እንዳለበት ተናግሯል። በምዕራብ ጉጂ ዞን ተዘዋውሮ የተመላሾችን ሁኔታ እንዳዩ ጠቅሰው ያሉበት ሁኔታ ከቀድሞ የተሻለ መሆኑን ተናግሯል። ሂደቱ ግን ከዓለም አቀፍ መስፈርት አንጻር ሲታይ ውስንነቶች እንዳሉበት አልሸሸጉም። የተባበሩት መንግስታት ድርጅት የኢትዮጵያ ማስተባበሪያ ጽህፈት ቤት ሰብአዊ ጉዳዮች ዋና ዲሬክተር ሳጃድ መሐመድ በጉጂና በገዲዮም በተደጋጋሚ ጊዜ የተከሰተ መፈናቀል በዜጎች ላይ አያሌ ማህበራዊና ኢኮኖሚያዊ ቀውስ ማድረሱን ተናግረው ተመሳሳይ ችግር ማስወገድ እንደሚያስፈልግና ህዝቡ ዋስትና ሊሰጠው እንደሚገባ ተናግሯል። ዜጎች በሰላምና ከስጋት ነጻ ሆነው በአካባቢያቸው እንዲኖሩ ደህንነታቸውን ማረጋገጥ ያስፈልጋልም ብሏል።
ተፈናቃዮች ወደ የቀያቸው ተመልሰዋል። የአካባቢው ሰዎች ተቀብለዋቸዋል። አሁን ደህንነት የሚሰማቸው ይመስላል። ወደ ምዕራብ ጉጂ ከተመለሱት ውስጥ ወደ እርሻቸው የገቡ አሉ። እንሰት መትከል ጀምረዋል። የእርሻ መሳሪያ ግን የላቸውም። ያንን ተቀናጅቶ ማቅረብ ያስፈልጋል። አጋር ድርጅቶችም ለዚህ ጉዳይ ከመንግስት ጋር መስራት አለባቸው።
በኢትዮጵያ የአውሮፓ ህብረት ተወካይ ኤሪክ ሃርበርስ በበኩላቸው በጉጂና ጌዲኦ ዞኖች የተፈናቀሉ ዜጎች ያሉበትን ሁኔታ ተዘዋውሮ መጎብኘታቸውን ገልጸው የአውሮፓ ህብረት በቀጣይም ድጋፍ ማድረጉ እንደሚቀጥል አስታውቋል። የተፈናቀሉ ዜጎች በመጠለያ ጣቢያ እያሉ ለምግብ እጥረትና ለተወሳሰበ የጤና ችግር መጋለጣቸውን ጠቅሰው አሁንም ከፍተኛ የሆነ ክትትል እንደሚያስፈልጋቸው ተናግሯል።
ትናንት ብዙ ሰዎች ወደ ጉጂ መመለሳቸውን አይተናል። ከተመለሱት ጋር ተወያይተናል። በመመለሳቸው ደስተኛ መሆናቸውን ተናግረዋል። ለዘመናት አብረው መኖራቸውን ነግረውናል። ተጋብተው እንደተዋለዱና የአንድ አባት ልጆች መሆናቸውንም አጫውተውናል። የደህንነት ጉዳይ ግን ዋናው ጥያቄያቸው ነው። በአካባቢው አንጻራዊ ሊባል የሚችል ሰላም መውረዱን መንግስት አረጋግጦልናል።
የገዲኦ ዞን ምክትል አስተዳዳሪ አቶ ተካኝ ሳደስ በበኩላቸው ዜጎችን ወደ ቀያቸው የመመለሱ ስራ በትኩረት የተሰራ መሆኑን ገልጸው ችግሩ ከመንግስት አቅም በላይ በመሆኑ ረጂ ድርጅቶች ድጋፋቸውን እንዳጠናክሩ ጠይቋል።
ዮናታን ዘብዲዮስ ነው ከአዋሳ ይህን ያጠናቀረልን። ዮናታን እናመሰግናለን። ተከታዩ የመጽሔር ርዕስ ደግሞ ወደ ጎንደር ይወስደናል። በማዕከላዊ ጎንደር ዞን በላይና በታችኛው አርማጭሆ ወረዳዎች የሚኖሩ የአማራና የቅማንት ማህበረሰብ አባላት በትላንትናው ዕለት የእርስ በእርስ ግንኙነትና ውይይቶችን በማድረግ በማዕከላቸው ተፈጥሮ የነበረውን የሻከረ ግንኙነት የሚያጠፋ እርቀ ሰላም አውርደዋል ይላል ተከታዩ ዘገባ በመንደርደሪያው። ምንም እንኳን በሁለቱ ማህበረሰብ አባላት መካከል ጸብ አይኖርም፣ በማዕከላቸው ግጭት እንዲቀሰቀስ የሚያደርጉ ኃይሎችን በጋራ መንጥረው በማውጣት ለሕግ እንዲቀርቡ ለማድረግ ታስቦ ነው እርቀ ሰላሙ እየተካሄደው ሲሉ የሁለቱ ወረዳ አስተዳዳሪዎች የተናገሩትን ጠቅሳ አስቴር ምስጋናው ከባህር ዳር ተከታዩን አድርሳናለች።
በማዕከላዊ ጎንደር ዞን የታች አርማጮ ወረዳ በብዛት ያማራ ተወላጆች የሚኖርበት አካባቢ ነው ይላሉ የወረዳው አስተዳዳሪ አቶ ገስጽ አሳምናቸው። ከወራት በፊት ታዲያ እኩይ ተልእኮ ያላቸው ኃይሎች አካባቢውን ሲበጠብጡት የታች አርማጮ ህዝብም በስጋት አካባቢውን ለቆ እንደሄድ ግን ተገዶ እንደነበር ይናገራሉ።
የከፋ ችግርም አላጋጠመም በሁለቱም ወገን ያናል በመፋሰስም አላጋጠመም የነበረ የከበሮቻችን የእርቀ ሰላም መድረክ ማጠቃለያ መድረክ የሁለት ወረዳዎች የማጠቃለያ መድረክ አድርገን ነው የእርቀ ሰላምን መድረክ የወሰነው እና ከዞን ደረጃ ሲካሄድ ከነበረው የእርቀ ሰላም መድረክም ለየት የሚያደርገው ይሄ ዞን ላይ የሚሳተፉ ከተለያዩ ከበሮች በጣም ውስን ሰዎች ናቸው። ህብረተሰቡም ጥያቄ ነበር። እኛ ሁለት ወረዳዎች ተገናኝተን እርቅ አልፈጸምንም፣ ስለዚህ ሁለት ወረዳዎች ተገናኝተን መታረቅ አለብን በሚል የተለያዩ መድረኮችን ከበሎ ላይ ስንፈጥር ያነሱ ስለነበረ አሳውን ከጀሪ ስለሆነ በዛ ምክንያት ያው እንድናደርግ ተገደናል ማለት ነው። ከዚህ በፊት ሲካሄዱ የነበረው የእርቀ ሰላም መድረኮች ይነሱ የነበረው ሀሳቦች ትንሻከር ይሉ ነበረ። ትናንት ግን ስላለፈው ነገር ትተን ስለ በፊቱ ተመልክተን አስበን በርቀት አይደን መታረቅ መግባባት ችግሮቻችን በጋራ መቅረፍ አለብን።
አቶ ንጉስ ማለደ የላይ አርማጮ ወረዳ አስተዳዳሪ ናቸው። በዚህ ወረዳ የቅማንት ማህበረሰብ ተወላጆች በብዛት ይገኙበታል። ባለፉት ወራት በአካባቢው አለመረጋጋት ተከስቶ የነበረ ሲሆን አሁን በማህበረሰቡ ጥያቄ የሻከረ ግንኙነትን ወደ ልብ ለልብ ግንኙነት ለመመለስ የእርቀ ሰላም መድረክ አዘጋጅተናል ይላሉ።
ቡድኖቹና በግለሰቦች በተፈራ ክራኒ ህዝቡ መገናኘት አልቻለም ነበር የነበረው የልብ ለልብ ግንኙነት ስላልነበረ የነበረ በውስጥ ያሉ ቁርሾዎችን ለመተውና የትናንት ቅራኔዎችን ትቶ ለነገ ማሰብ የሚቻልበት ደረጃ ላይ ቢሆን በርካታውን ሰው ማግኘት እንችላለን በሚል በሁሉም ቀበሌዎቻችንን ከነሱም ወደ 38 ቀበሌ ላይ ያሉ አርሶአደሮችን፣ የሃይማኖት አባቶችን፣ ወጣቶችን፣ ሴቶችን እና የወረዳ አመራሮችን ከኛም ወደ 31 ቀበሌ እኒህን አሁን የጠቀስኩልሽን ዜጎች በመያዝ በጋራ የእርቀ ሰላም ፕሮግራም አካሄደ። አብሮ የተዋለደ ነው፣ አብሮ የበላ የጠጣ ማህበረሰብ ስለሆነ ይህን ማህበረሰብ ማገናኘት የግድ ነው በሚል ደረጃ ላይ ትላንት ሁለት ወረዳዎች ከዛ በፊት የነበረው ዞናዊ ነው የነበረው፣ ግን በሁለቱ ወረዳዎች መካከል ይጠየቁ የነበሩ ጥያቄዎች ነበር የነበሩት። ለምንድን ነው እርቀ ሰላም ማታደርጉልን በሚል ደረጃ ላይ ለዛ ነው አባደሮች ሰፊውን ማህበረሰብ በሁለት ወረዳዎች መካከል ስም እንዲደረግ የተፈለገው ማለት ነው።
ሁለቱ የወረዳ አስተዳዳሪዎች እንደሚናገሩት በትላንትናው ዕለት የእርቀ ሰላም መድረኩ የተዘጋጀው በሁለቱ ህዝቦች መካከል ተሰግስገው ያሉ የጥፋት ኃይሎችን በጋራ ህግ ፊት ለማቅረብ እንዲያመች ነው ይላሉ።
ዞሮ ዞሮ በህዝቦች መካከል አይደለም ግጭቱ፣ በህዝብ ውስጥ ያሉ ቡድኖች አሉ፣ ግለሰቦች በአማራውም በቅማንትም። እነዛ በመካከል ሁለቱን ወገን እንዳይቀራረብ አድርገዋል። የእርቀ ሰላም መድረኩም አንድ ይጠቅመናል ብለን ያሰብነው ነገር በተለይ እነዚህ ጥፋተኞቹ በህዝብ ውስጥ ነው ያሉት። ህዝቡ በሚኖርበት አካባቢ ነው ያለው። ህብረተሰቡ መታረቅ ሲጀምር፣ መግባባት ሲጀምር ጥፋተኛውን አጋልጦ የመስጠት እድሉ በጣም ይሰፋል። ስለዚህ መንግስትም ያንን መሰራ አሁንም እየሰራ ያለ ስራ አለ፣ ግን የማስከበር ተግባር እሱን የበለጠ ውጤታማ ለማድረግ ደግሞ በህዝቦች መካከል ያለውን ቅራኔ የፈቱ ሁለት ወንድማማች ህዝቦች አንድ ሆነው አንድ ነገር መናገር ሲጀምሩ ጥፋተኛ የበልጅም አካልቶ ይሰጣል። በሁለታችን መካከል ያሉ ኩይ ስራ የሚሰሩ ህገወጦች ነው አጋልጠን መስጠት ያለብን በሚል በሃይማኖት አባቶች የመጨረሻ ሃይማኖታዊ ስርዓትን ተከትሎ የእርቅ መድረኩን በዛ መንገድ ያቀርበኛል።
በምዕራብና በማዕከላዊ ጎንደር ዞኖች ከ60 ሺህ በላይ ተፈናቃዮች የሚገኙ ሲሆን በቅርቡ በዞንና በወረዳ ደረጃ የክልል ከፍተኛ አመራሮች በተገኙበት የእርቀ ሰላም መድረክ መካሄዱንና ከ36 ሺህ በላይ ዜጎች ከመጠለያ ጣቢያ ወጥተው ወደ ቀድሞ ቀያቸው መመለሳቸውን የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም በቅርቡ መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ደግሞ የአላጌ እርሻ ቴክኒክና ሙያ ማሰልጠኛ መምህራንና
የኮሌጁ ማህበረሰብ አባላት ማህበራዊና ሌሎች በርካታ ችግሮች አሉብን ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። ኮሌጁ በበኩሉ ችግሮች መኖራቸውን አምኖ መፍትሄ ለመፈለግ እየተሰራ ነው ብሏል። ፀሐይ ዳምጠው ተጨማሪ ልካለች።
ያላገ እርሻ ቴክኒክና ሙያ ኮሌጅ መምህራንና ማህበረሰብ የማህበራዊና የደህንነት ችግር እንዳለባቸው ተናግረዋል። ዶክተር ጋሩምሳቱም ሳህ የኮሌጁ መምህር ናቸው። በኮሌጁ ውስጥ ሰብአዊም ሆነ ዲሞክራሲያዊ መብት አይከበርም ሲሉም ተናግረዋል።
በአሁኑ ጊዜ ሁሉም ዜጋ በአፍ መፍቻ ቋንቋ የትምህርት ዕድል ማግኘት አለበት ነው ብለው፣ በዚህ ግቢ ግን እስካሁን ድረስ በአማርኛ ብቻ ነው ያለው ከመዋለ ሕጻናት እስከ ሁለተኛ ደረጃ ድረስ። እኛም እዚህ ያለን መምህራን ጥያቄውን እያቀረብን ነው። ፈርማችሁ አምጡ፣ በፊርማ በኩል አስገብተናል። እየተጠየቀ ያለ ጉዳይ ነው። አንድ ዜጋ የመምረጥም ሆነ የመመረጥ ዕድል ማግኘት አለበት። በዚህ ግቢ ውስጥ ወይም በዚህ ኮሌጅ የሚኖሩ ነዋሪዎች ይህንን እድል አላገኙም። መርጦም ተመርጦም የመሳተፍ እድል አላገኙም። እኔም እዚህ አንድ ምርጫ አሳልፍ ያለው ግን ምን የመረጠ ሰው የለም።
ያላጌ እርሻ ቴክኒክና ሙያ ኮሌጅ 4000 ሄክታር መሬት ላይ ያረፈ ሲሆን 75% በኦሮሚያ ክልል ውስጥ ይገኛል። 25% ደግሞ በደቡብ ክልል የሚገኝ ሲሆን ኮሌጁ በሁለቱም ክልል አይተዳደርም፣ በፌዴራል መንግስት ነው የምተዳደረው ይላሉ የኮሌጁ መምህራንና ማህበረሰብ። በኮሌጁ ውስጥ የሚገኙ መምህራን፣ ተማሪዎችና የኮሌጁ ሌሎች ሰራተኞች ደህንነት ያሰጋል፣ ይዘረፋሉ፣ ወጥቶ መግባት ከባድ ነው ያሉት ደግሞ መምህር አዱኛ ናቸው።
ተማሪዎችም ተጠቂ ናቸው፣ መምህራንም ተጠቂ ናቸው። ያንን የምከላከል ይላል የለም። ምክንያቱም አሁን ተማሪ ከውጭ ለሚገቡት በጣም ተጋላጭ ናቸው። ግቢ ወጥር የለውም። የዋስትና መፍትም የላቸውም። ተማሪዎች አሁን ማይጠየቁ ሁላ ነው ተማሪዎች ያለው። በተለይ ሴቶች በጣም ተጠቂ ናቸው። አሁን እየተደፈሩ ነው የሚገኙ። መምህራኖች ደግሞ እየተዘረፉ ነው የሚገኙ። አሁን ሌባዎች ደግሞ ማነው የሰረቀ አካል ደግሞ በእጅ በፍንጅ ተይዞ ራሱ በሽምግልና እንዲለቀቅ ሁኔታዎቹን እያመቻቹ ነው የሚገኙ እና ደግሞ በጣም አሳሳቢ ነገር ነው እየፈጠረ ያለ።
የግቢው ማህበረሰብ በማህበራዊና ኢኮኖሚያዊ ጉዳዮች የተጎዱ ነው የሚሉት ዶክተር ጋሮምሳ በኮሌጁ ግቢ ውስጥ የሚመረተውን ምርት ገዝቶ ለመጠቀም እድሉን እንዳላገኙ ተናግረዋል።
ግቢ ውስጥ የሚመረቱት አንዳንድ ምርቶች አሉ። እነሱን ለመምህራን መድረስ ሲገባው አንደኛ መምህራን በማስተማር ስራ ላይ እያሉ ነው ሽያጩ የሚካሄደው። ሁለተኛ ደግሞ ከመምህራን መኖሪያ ቤት በጣም ርቆ ነው ያለው ቦታው። ስለዚህ መምህራን በሚሸጥበትም ጊዜ ደግሞ በጣም ብዙ ከሌላ ቦታ መጥቶ የሚገዙ ነጋዴዎች ስላሉ ሰልፉም ድብድብ ስለሚመስል የመግዛት እድልም ማያገኙ መምህራን። ሌላ ደግሞ የትራንስፖርቴሽን ችግር ስላለ አንድ ሰው ሳይበላ መኖር ስለማይችል የግድ የሚያስፈልግ ሽንኩርት በጣም ሩቅ ቦታ ነው ሄዶ የሚገዙ። ተመሳሳይ አጋርፋ ኮሌጅን ብንመለከት ተመሳሳይ ኮሌጅ ነው። የግብርና ኮሌጅ ነው። በፌደራል ስር የሚተዳደር ኮሌጅ ነው። እነሱ ለመምህራን ባስ ተመድቦ ሄደው የሚያስፈልጉት ነገር በነጻ የመገብየት እድል አላቸው። እኛ ይህንን እድል ለምን አይመቻችልንም ብለን ብዙ ጊዜ ብንጠይቅም እስካሁን መፍትሄ አላገኘንም።
ያላጌ እርሻ ቴክኒክና ሙያ ኮሌጅ ምክትል ዲን ዶክተር ፈየዳ ጫላ ለተነሱት ቅሬታ መልስ ሰጥተዋል።
ልጆቻቸው ትምህርት አላገኙም በሚል የቀረቡት ሰዎች በጽሁፍ በአካል መጥቶ የጠየቀን የለም። እስከኔ እስካለሁበት መናጅመንቱ ድረስ መጥቶ ይሄ ነገር ይደረግልን ብሎ ያቀረበ የለም። ከዚህ አንጻር ቢቀርቡ እኛም የሚመለከተውን አካል አነጋግረን ጉዳዩን ለማሰብ ልጅ መሆናችንን ለመግለጽ ፈልጋለን።
የኮሌጁ መምህራንና ሰራተኞች በሀገር አቀፍ ምርጫ ላይ ተሳትፎ እንደማያውቁም ተናግረዋል። ዶክተር ፈየራ አክሎም የደህንነት ችግር ላይ ትኩረት ተሰጥቶ ይሰራል ብሏል።
እውነት ነው፣ በአካባቢው ውስጥ አንዳንድ ችግሮች ይታያሉ። ያንን ስጋት በየጊዜው እንከታተላለን። ጥቆማዎች ሲደርሱ፣ ትንኮሳዎች ሲደርሱ አፈጣኝ ያንን ክትትል አድርገን ጉዳዩ እንዲቋጭ እናደርጋለን። አንዳንድ ጊዜ ሌብነት፣ ስርቆት ይከሰታል። ተማሪዎች መንገድ ላይ ማስፈራራት ይከሰታል። በአሁኑ ሰዓት 3 የጥበቃ ጸጥታ አካላት አሉ። የፌደራል ፖሊስ አለ፣ ደቡብ ፖሊስ አለ፣ እንዲሁም የጥበቃ አለን። እነዚህ ተቀናጅተውና ተደራጅተው እየጠበቁ አሉ።
በመምህራንና በኮሌጁ ማህበረሰብ ቅሬታዎች በተደጋጋሚ ተነስቷል። ችግሮቹን ለመፍታት ከሚመለከተው አካል ጋር እየተነጋገርን ነው ብሏል ዶክተር ፈየራ ጫላ የኮሌጁ ምክትል ዲን። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጨረሻዊ መጽሔቱ ርዕስ እንሻገራለን። ወዲህ ወደ ዩናይት ስቴትስም ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዲሞክራት የምክር ቤት አባላት እና መሪዎች የመሠረተ ልማት ጉዳዮች ላይ ወይም የመሠረተ ልማት ዝርጋታን በሚመለከት ትላንት ሊያደርጉ የነበረውን ስብሰባ ሳይሳካ መቅረቱና መበተኑ ታውቋል። ነገሮች እንዳይታወቁ ይደብቃሉ፣ የምክር ቤቱ ምርመራም እንዳይካሄድ ያሰናክላሉ ሲሉ የዲሞክራት ፓርቲው መሪዎች ከሰውኛል ሲሉ ፕሬዚዳንቱ ዲሞክራቶችን ዘልፈዋል። የሩሲያ በአሜሪካ የምርጫ ዘመቻ ጣልቃ መግባትን በሚመለከት የተካሄደ የልዩ መርማሪ ሮበርት ሞለር ምርመራ ቢጠናቀቅም ስራ አስፈጻሚውና ሕግ አውጪው የመንግስት ክፍሎች ሁለቱም ሊሰሯቸው እንፈልጋለን በሚሏቸው ውጥኖች ላይ አብረው ለመስራት እንዳልቻሉ በዋይት ሀውስ ቤተ መንግስት የአሜሪካ ድምጽ ዜና አቀባይ ፓትሲ ዋዳ ኮሲዋራ ዘግባልናለች። አዳነች ፍሳዬ ይዛ ቀርባለች።
ከምክር ቤት አባላት መሪዎች ጋር ስለ ሀገሪቱ መሰረተ ልማት ጉዳይ ለመነጋገር ለትላንት በዋይት ሀውስ ተይዞ የነበረውን ቀጠሮ ፕሬዚዳንቱ በድንገት ከበተኑት በኋላ ዲሞክራቶችን ነቅፈዋል።
ወደ ስብሰባው በደስታ መንፈስ ከመግባት ፈንታ ገብቼ ያያቸው ሰዎች ነገሮች እንዳይታወቁ ይደብቃሉ ያሉኝን ነው። እኔ ነገሮችን በመደበቅ ተግባር ውስጥ አልገባም።
ትራምፕ ይህን ያሉት የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ቀደም ሲል ከዲሞክራት አባሎች ጋር ባደረጉት ስብሰባ ስለተናገሩት ነው።
ማንም ከሕግ በላይ ሊሆን የሚችል ሰው የለም፣ የዩናይትድ ስቴትስ ፕሬዚደንትም ጭምር። የሀገሪቱ ፕሬዚደንት ሀቆች እንዳይታወቁ በመደበቅ ተግባር ተሰማርቷል ብለን እናምናለን።
ሩሲያ እንደ አውሮፓ አቆጣጠር በ2016 ዓ.ም ዩናይትድ ስቴትስ ውስጥ የተካሄደው ምርጫን በሚመለከት ልዩ ካውንስል ሮበርት ሞለር ያካሄዱት ምርመራ ከተጠናቀቀ በኋላ ምክር ቤቱ የምርመራውን ውጤት ሙሉ ዘገባ ለማየት በመጠየቁ ትራምፕና የዲሞክራቶች የበላይነት ያለው ተወካዮች ምክር ቤት አጣብቅኝ ውስጥ ገብተዋል። ይህን ትርክ ታዲያ ሁለቱም ወገኖች ልንሰራበት እንፈልጋለን የሚሉትን የመሰረተ ልማት ዝርጋታን ያቀፈውን አጀንዳ መገፍተሩ አልቀረም። በፖሊሲ ማዕከል የመሰረተ ልማት ውጥኖችን የሚመሩት ሚሼል ነልምባክ ያብራራሉ።
በ$2 trillion የሚገመት የመሰረተ ልማት አስፈላጊነት አለ። ስለሆነም ስብሰባው በዚህ መልክ ባጭር መቀጨቱ ያሳዝናል። ሌሎች ጉዳዮችም ይከተላሉ። አሁንም ቢሆን ግን ሁለቱም ወገኖች በመተባበር የሚያቀርቡት የመሰረተ ልማት ሕግ እንዲወጣ እንፈልጋለን። እጅግ በጣም አስፈላጊ ነውና ይህን ደግሞ የትብብር መፍትሄ ያስፈልገዋል። የአሜሪካ ሕዝብም እጅግ እንደሚያስፈልግ ያውቃል። ስለሆነም ሁለቱም ወገኖች በጠረጴዛ ዙሪያ ወደ መነጋገር ይመለሳሉ የሚል ተስፋ አለን።
ትራምፕ በበኩላቸው የመሰረተ ልማት ዝርጋታን በሚመለከት የጋራ ስምምነት ላይ መድረስ እንደሚፈልጉ ገልጸዋል። ነገር ግን ከዲሞክራቶች ጋር መስራት አልችልም ብለዋል።
በእንደዚህ አይነት ሁኔታ ልትሰሩት አትችሉም። ስለሆነም የፈጠራ ክሶቹን ማቆም አለባችሁ።
ስብሰባው ከተበተነ በኋላ በሕግ መወሰኛ ምክር ቤት የውህዳን መሪ ቻክ ሹመር ካፒቶል ሂል በተባለው የምክር ቤቱ መስሪያ ቤት ላይ ሆነው ሲናገሩ ፕሬዚዳንቱ ስብሰባውን ረግጠው የወጡት ስለ መሰረተ ልማት ጉዳይ ላለመነጋገር ሲሉ ሆን ብለው ባቀነባበሩት ሴራ ምክንያት ነው ብለዋል።
እያንዳንዱን ምክንያት እየፈለጉ ነው። የንግድን ጉዳይ እናስቀድም ወይም የበጀት ገንዘብ አላወጣም የሚሉ ምክንያቶች ሊሆኑ ይችላሉ። ወይ ደግሞ ዛሬ ምርመራ እየተካሄደብኝ ነው ይላሉ። እንዴ፣ ከ3 ሳምንት በፊት ስንሰበሰብም እኮ ምርመራዎች ይካሄዱ ነበር።
የሞለር የምርመራ ውጤት በትራምፕ የምርጫ ዘመቻና በሞስኮ መካከል የመመሳጠር ሴራ መኖሩን የሚያሳይ ማስረጃ አላገኘም። ፕሬዚዳንቱ በምርመራው ሂደት ወቅት የፍትህን ሥራ ለማሰናከል ሞክረው እንደሆነ ግን ድምዳሜ ላይ ሳይደርስ ክፍት አድርጎ ትቶታል። ከዚያ በኋላ ዲሞክራቶች በርካታ ምርመራዎች ጀምረዋል። በትራምፕ አስተዳደር ላይም ብዙ መጥሪያዎች አቅርበዋል። የዋይት ሀውስ ቤተ መንግስት የሕግ አማካሪ የነበሩትን ዳን ሚጌይንን ያካትታል። የቀረቡት መጥሪያዎች ሁሉም ምላሽ አላገኙም።
የስቱዲዮ ሰዓታችን ከምሽቱ 3:34 ያመለክታል። አሁን በቀጥታ ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው፣ ባህልና ማህበረሰብ።
ታዛ ትሰኛለች። በአዲስ አበባ የምትታተም የምትታመም ሳይሆን የምትታተም የሥነ ጽሑፍና የባህል መጽሔት ነች። የምሽቱ የባህልና ማህበረሰብ ውይይት ትኩረት ተወያዮች የመጽሔቷ መራሄ አርታኢዎች የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት ኃላፊ ጋዜጠኛና ደራሲ ናቸው። ረዳት ፕሮፌሰር መኩሪያ መካሻና ገጣሚና ጸሐፊ ተውኔት አለማየሁ ገብረ ሕይወት ናቸው። የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። የውይይታቸውን የመጀመሪያ ክፍል ይዞ ቀርቧል።
አዛ መጽሔት መራሂ አርታዮች አልማየሁ ገብረ ሕይወትና መኩሪያ መካሻ ተመልሳችኋል። ባለፈው ሳምንት ልባት ካደረግንበት ጭብጥ እንንደርደር። ሁለት ዓመት በተቃረበው ጉዟችሁ ባለፉት 20 እትሞቻችሁ የተነሳው ርዕስ የሚጠይቀውን የጥናት ሥራ ጊዜ ተወስዶ የተጻፉ በበርካታ ርዕሰ ጉዳዮች ላይ ያተኮሩ ጽሑፎችን አስነብባችኋል። ታዲያ አብይ የሚሰኙ የትኩረት ጭብጦችን መላልሳቸው የዳሰሳችኋቸውንም ተመልክቻለሁ። ቀደም ብሎ ባደረግነው ውይይት ላይም ጠቀስ ተደርጓል። የፖለቲካ ባህልን እንደ አንድ የባህል ዘርፍ በጥልቀት ለመመርመር ምናልባትም ጊዜ የፈቀደላችሁ ይመስላል። የተመለከታችሁበትን አይተናል። እስኪ መኩሪያንተን ላስቀድምና ወደ አለማየሁ መለሳለሁ። የመጽሔታችሁን የታዛን ቀዳሚ የሚባል ትኩረት ዓላማ ካለ እንመልከት። ያለፋችሁበትንም ሂደት አብይ የትኩረት ጭብጦችንም መልከት ለማድረግ እንሞክር። መኩሪያ፣
ያው እንደምታውቀው የመጽሔት አንዱ ትልቁ ባህሪ የተለያዩ አምዶች ውስጥ አንባቢው የተሻለ መረጃ ትምህርታዊም ይሁን አዝናኝም ይሁን እንዲያገኝ ለማድረግ ነው ዋናው ዓላማችን። በዚህ ውስጥ እንግዲህ አንዱ ትልቁ ነገር ያየነው ምንድን ነው፣ ፖለቲካ ባህላችን ሁሌ ለምንድን ነው እርስ በርስ የምንገዳደለው? ለምንድን ነው እርስ በርስ የማንፈላለገው? ቁጭ ብለን መነጋገር አንችልም በአብዛኛው አውቃለሁ። እና ይሄን ነገር ለምንድን ነው ወደ መድረክ አምጥተን ሰዎች እንዲወያዩበት እናድርግ? ያን ጊዜ እንደውም ብዙዎቹ የፖለቲካ ድርጅቶች ውጪ ነበሩ እና ውጪ ያሉ የፖለቲካ ሰዎችም ሀገር ውስጥም ያሉ የፖለቲካ ኤሊቶችም ለምንድን ነው የማይነጋገሩት የሚል ጉዳይን ነበር ያነሳ ነው አንዱ። ይሄን ጉዳይ እርግጥ 1-6 ወር ሙሉ ገፍተንበታል። ከዛ በኋላ ትልቅ ኮንፈረንስ አድርገን እንድንወያይ አስበን ነበር። በአጋጣሚ ባለው የበጀት እጥረቶች ምክንያት ለማካሄድ አልቻለም፣ ግን ወደፊት እናካሄዳለን እንደነዚህ አይነት ኮንፈረንሶችን። የአብዬ መንግስቱን አካሂደናል። አሁን ደግሞ እንደምታየው የታዛ ሪፖርተር ብለን በተለያዩ ጉዳዮች ላይ የምናነሳቸው ወይም ደግሞ በቪዲዮ መልክ ማለትም ያው ዲጂታልም እንዲሆን ስለምንፈልግ ወደዛ እንዲሄድ እንፈልጋለን። ከሁሉ በላይ እንግዲህ የያዝነው ምንድን ነው እሱ የተለያየ አይነት ሀሳብ እንዲንጸባረቅ፣ ለምሳሌ ጥበብን በታሪክ አይን እንዴት ነው ማየት ያለብን የሚሉ ነገሮችን በላ ልበላሃ በሚል አምድ ስር ሊያከራክሩ የሚችሉ ሊያነጋግሩ የሚችሉ ነገሮችን ለማንሳት ነው የሞከርነው። ከዛ አልፈን እስከ ኪነ ህንጻ ድረስ እስከ አርኪቴክቸር ድረስ እንዴት ነው ይሄ እየተሰራ ያለው የሚለውን ለአንባቢ ለማስረዳት ነው። የእኛ በጣም ልዩ መጽሔት ነው። በስነ ጥበብ እና በታሪክ ላይ ትኩረት አድርጎ የሚሰራ ነው እና እርግጥ አንባቢያችን ሰፊ አንባቢ አይደለም። ይህን ስል ግን ወጣቶች አያነቡትም፣ ዝም ብሎ ኤሊቱ ብቻ ያነበዋል ማለት ሳይሆን ወጣቶችም ብዙዎቹ እየመጡ ያነባሉ። አንዳንዶቹም ተሳታፊዎች ራሳቸውም ወጣቶች ስለሆኑ እያነበቡ ነው። እንግዲህ በዚህ ላይ ነው ዋና ትኩረት አድርገን የምንሰራው። ዋናው የመነጋገሪያ መድረክ መፍጠር ነው። በቃ ኢትዮጵያ ውስጥ የመነጋገር ባህል እንዲኖር በስነ ጥበብም መስክ በሌላው ባህላችንም ፖለቲካም ይሁን የማህበራዊ እሴታችንም ይሁን እንድንነጋገር የሚያደርግ እንዲሆን ያንን መድረክ ለመፍጠር ነው አላማ።
መልካም አለማየሁ፣ የምክሪያን ሀሳቦች ተከታትልሃል። ባህላዊ እርቅንም ትኩረት ሰጥታችሁ አንስታችኋል። ባህላዊ እርቅ የት መቼ ይላል አንዱን እንደ ማሳያ ብንጠቀም፣ አጠቃላይ ከመጽሔቷ አላማ አንጻር።
አመሰግናለሁ አሉላ። እንግዲህ ፖለቲካው ባህላችን ምንድን ነው፣ ፖለቲካ ባህላችን የሚለውን ሰፋ አድርጎ ስለሄደበት እሱን ትቼ አሁን እንዳልከው ባህላዊ እርቅ ያለው ምንድን ነው እንደ አንድ ማሳያ ነው። በጣም ጥሩ ጽሁፍ ነው። እንዲሁ አዲስ አበባ ዩኒቨርሲቲ የሚያስተምር አቶ መስፍን መሰለ ያዘጋጀው ነው። በጥናት የተመሰረተ ነው። ይሄን ያመጣንበት ምክንያት ምንድን ነው? በባህላችን ውስጥ ብዙ ደገኛ ገጽታዎች አሉ። በታሪካችንም ውስጥ በባህላችን ውስጥ ብዙ የተለያዩ ዘርፈ ብዙ የሆኑ እንቅስቃሴዎች አሉ፣ ወጎች አሉ። እና እነዚህን ነገሮች በጎ በጎዎቹን እየመረጥን ለአሁኑ ትውልድ ማስተዋወቅ እና እንድጠቀምባቸው ነው። አሁን ባህላዊ እርቅ እንደምታየው አሁን እዚህ ያለ ነው። ቴዲ አፍሮ አንድ አብረን ብንሆን እንኳን ተለያይተናል ይላል እና አብረን ብንኖርም እንኳን እንደ የመለያየትን ያህል በጥላቻ የመተያየት ነገር አለ እና ይሄ ምንድን ነው? ወደኋላ ሄዱ ማየት ያስፈልጋል። ዛሬ የቆምንበት ቦታ ሆነን ትላንት አባቶቻችን፣ እናቶቻችን፣ አያቶቻችን፣ ቅድመ አያቶቻችን እንዴት ነበረ አብረው በአንድነት በህብረት በውህደት የኖሩት በህብር የኖሩት ስንል ነው እነዚህ የምናመጣቸው። እና ግጭት እንኳን ቢኖር በግለሰብ ደረጃም ቢሆን በአካባቢም ደረጃ በቤተሰብ ደረጃም ቢሆን ያን ግጭት የምንፈታባቸው መንገዶች ነበሩ። ባህላዊ እርቅ ነበረን። ያን ለምን አንከተልም? አንዳንዴ ሲያጋጥም በተቻለ መጠን የሚለውን ለማሳየት ወደኋላ ይህን በጉብጎቹ እናመጣለን። ሌሎች ሀገራችንን ህዝቦችም ደግሞ እናስተዋውቃለን። እንደው አንዳንድ ጊዜ ሲባል እንደምንሰማው እርግጥ ቀደም ባለው ጊዜ ብዙ ያልተባሉ ብዙ ያልተነሱ ባህላቸው ያልታወቀ ወገኖቻችን ያሉ ከዘመኑ እድገትም ጋር ከቴክኖሎጂም ከኮሚኒኬሽን እድገትም ጋር አሁን ነገሮች ቀላል እየሆኑ ነው። የትም ብትኖር በአጭር ጊዜ ውስጥ አዲስ አበባ ስለሚሆን ልታውቅ እችላለሁ። የትም ብሆን ጋምቤላ ስለሚሆን ነገር ማወቅ እችላለሁ። አሁን እንደምታውቀው እዚህ አሜሪካ አሁንን ልክ ኢትዮጵያውያን ወገኖቻችን ያልሰሙትን እንኳን ቀድመ ልንሰማ የምችልበት እንዳለው ማለት ነው። ስለዚህ ይሄን እድል ተጠቅመን ሌሎች ወገኖቻችንን ደግሞ የማስተዋወቅ ባህላቸውን፣ ወጋቸውን፣ ልማዳቸውን የማስተዋወቅና የኔ የማድረግ ኢትዮጵያዊ የምንለውን ባህል አንዱ ለአንዱ እኮ ተመጋጋቢ ነው እና የሰሜኑ ለደቡብ የምስራቁ ለምዕራቡ እና ለሌላውም ስለሚሆን ያንን ሁሉ መዳሰስ አለብን በሚል ጸሐፊዎቻችንን ከየማዕዘኑ ከተለያዩ የሀገሪቱ ክፍሎች በተለይ አሁን በዩኒቨርሲቲ አስተማሪዎች አሉ የሚያስተምሩ በምርምር በጥናት ያገኟቸውን ይልኩልናል። እኛም እየጠየቅን እንዲጽፉልን የምንጠይቃቸው አሉና ብዙ ምሁራን እየተሳተፉበት ያለ ነው። ከዚህም በላይ ወደፊት ይቀጥላለን የምናስበው እና ዋናው አላማችን በሙዚቃ መስክ ይሁን በሌላዎች ነጥበብ መስክም ይሁን በጎ ነገሮች እናሳያለን። አንዳንድ መጽሐፍ ሲወጡ ለምሳሌ ሪቪው እናደርጋለን። እነዛ መጽሐፍቶች ምንድን ናቸው? ምንድን ነው ጥንካሬያቸው? ለአንባቢውም የማስተዋወቅ አንባቢውም እንዲያነብ የማበረታታት ጸሐፊዎችንም እንዲሁ የማበረታታት እንቅስቃሴዎች ሲደረጉ እዚህ አካባቢ ስዕል ኤግዚቢሽን ተደርጓል ሄድና ተመልከቱ እንደማለት ነው። መረጃ የመስጠት እና በተቻለ መጠን በእንደዚህ ቅድም በጠቀስናቸው ዙሪያዎች ሰፋ ያለ ነገር ሰው ግንዛቤው እንዲያድግ የማድረግ ነው እና በታሪክም ላይ ስንሄድ ታሪክ የሚባለው ነገር ሁልጊዜ ያው የሚያሻማ ነው። እኔ ታሪክ ባለሙያ አይደለሁም፣ ግን ታሪክ ደስ ይለኛል፣ ማንበብ ደስ ይለኛል። እና ከዛ የምረዳው ምንድን ነው በየትኛውም ዘመን ይሁን በሀገራችን የሌሎች ሌላውን ሀገር ታሪክ እንኳን ስናድብ እንዴት እንደምንመሸጠን እንዴ ታውቃለህ። እና ያን ታሪክ ለበጎ ነገር ለመዋል መጠቀም እዚህ አሁን ስንመጣ እኔ አሜሪካን ሀገር የሚያስቀናኝ ሁን ጊዜ ምንድን ነው በቆየው ዘመን እና አብርሃም ሊንከን ተፍቻል ብዙ እነሱ በነበሩበት በመሩት ጦርነት ብዙ ሰው በሚሊዮን የሚቆጠር ህዝብ ተፈናቅሏል። ብዙ በመቶ ሺዎች የሚቆጠር ሰዎች ሞተዋል። ምን ብለዋል? ሰው አላማውን ይወስድና ምንድን ነው መጨረሻ ላይ አንድ ሀገር አቆየልን፣ አንድ ጠንካራ ሀገር ሰራልን፣ ፈጠረልን። ስለዚህ አሁን አብርሃም ሊንከን እንደ መልአክ ነው የሚታይ እንደምታውቀው እና አወር ፋውንዲንግ ፋዘርስ ይላቸው ሀገራችን መስራቾች ቀደም ጠንካራ አባቶች ብለው ነው የሚያነሷቸው። እና ከእንደዚህ ያለው ነገር መማር አለብን እኛ ሀገራችን ዛሬ አለች። ብዙ ነገር አባቶች ተሰውልን አልፈዋል። ምልክ እናክሱ አሁን ሰው ይችላል መረንተው ሌሎችን የፋሲል ግንብ ያረር ሁሉን ትተን ቢያንስ ሀገሪቱን አንድ አድርገው የቆየ ባህል የተሳሰረ እንዲሆን አድርገውልናል። ያ እንዴት ነው እንዲቀጥል የምናድርገው? እኛ ላይ ደግሞ ያለ ልጆቻችንስ እንዴት ነው የምናስተላልፈው የሚል በጎ በጎውን ነገር ሌላ ደከም ያለውን ነገር ወይም ደግሞ አይጠቅመንም የምንለውን ነገር ደግሞ በጥናት የታወቀውን ነገር ለታሪክ ትተን የምንወስደው መውሰድ አለብን የሚል ነው።
መልካም ሰፋ ላለ ውይይት መንደርደሪያ የሚሆን በርከት ያሉ ጉዳዮችን ዳሳችኋል። መጽሔታችሁም እንዲሁ ታሪክን፣ ቅርስን፣ ወግና ልማድን፣ የኑሮን ፈተናና እድሎች፣ የህይወትን ቅመም ቀልዳቀልድ ለዛዎች ጨምሮ በመጽሔታችሁ በቋሚ አምድነት የምትመለከቱባቸውን የማንበብ እድል ገጥሞኛል። የከያንያኑን ህይወትና ታሪክ በስራዎቻቸው የሚወደሱ የሚታወቁትን በህይወት ያሉትንም የሌሉትንም ያነሳችሁባቸውን ጽሁፎች አይቻለሁ። አለማየሁ ገብረ ህይወት፣ መኩሪያ መካሻ፣ ቀደም ብዬ እንደጠቆምኩት ቋሚ አምደኞቻችሁ፣ ይልቁንም ከበድ ከበድ ያሉትን አስፈላጊ ርዕሰ ጉዳዮች መራርጠን መልሰን እንገናኝ፣ በቀጠሮ እንለያይ። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እኛም እናመሰግናለን። አሉላ
አሉላንና እንግዶቹን እናመሰግናለን። ወደ ቀጣዩ ዝግጅት ስናልፍ ደግሞ ወደ አክሱም የሚወስደን ቅንብር ነው።
አሁን ወደ አክሱም የሚያሻግረን ቅንብር 14ኛውን የቅዱስ ያሬድና የግዕዝ ጉባኤ ባለፈው ሳምንት በአክሱም መካሄዱን ይጠቅሳል። ለአራት ቀናት በዘለቀው የጉባኤው መርሃ ግብር ታዲያ በቅዱስ ያሬድና ግዕዝ ቋንቋዎች ላይ ትኩረት ያደረጉ ሳይንሳዊ ምርምሮችና የቤተ ክርስቲያናት ጽሑፎች ቀርበዋል። ሙልጌታ አጽብሃ ነው ተከታዩን ያጠናቀረልን።
የቅዱስ ያሬድ ስራዎችን ለመዘከር እንዲሁም ከሱ ስራዎች ለዘመኑ የሚመጥን ትምህርት ለማግኘት የግዕዝ ቋንቋ ጥንታዊ ጽሑፎች እንዲጠኑ ያቀደ ጉባኤ ነበር ባለፈው ሳምንት ለአራት ቀናት በተከታታይ የተካሄደው። 1500 ዓመታት ያስቆጠሩትን የቅዱስ ያሬድ ስራዎች ለዓለም ለማስተዋወቅ መድረኩ መዘጋጀቱ የትግራይ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ ወይዘሮ ዘነቡ ሐለፎም ተናግረዋል። በአክሱም ዩኒቨርሲቲ አዘጋጅነት የቅዱስ ያሬድ ስራዎችና በግዕዝ ቋንቋ የተጻፉ ድርሰናት በሳይንሳዊ መንገድ የተጠኑ ጽሑፎች የቀረቡበት መድረክ ተካሂዷል። ሌላኛው መድረክ ደግሞ በክልሉ ባህልና ቱሪዝም ቢሮ የተዘጋጀ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምሁራን በቅዱስ ያሬድና የግዕዝ ቋንቋ ላይ ትኩረት ያደረጉ ጽሑፎችን አቅርበዋል። ወይዘሮ ዘነቡ በየዓመቱ የሚካሄደው መድረክ እየተጠናከረ መምጣቱን ተናግረዋል።
የግዕዝ ሰነዶች፣ የግዕዝ ጽሑፎች ወይም የግዕዝ ቋንቋ ምን አበርክቶ ነበረው? በግዕዝ ቋንቋ የተጻፉ ሰነዶች ምስጢራት እስካሁን ምንድን ናቸው? ለእኔ ቅዱስ ያሬድ ስራዎች ምንድን ነበሩ? በርከት ያሉ ፍልስፍናዎች ነበሩት። የሕክምና፣ የፍልስፍና፣ የስነ ከዋክብት፣ የስነ ምህንድስና፣ ሌሎችም እነዚህ ስራዎች እንዴት ወደ ዘመናዊው ዓለም ግብአት ሆኖ ሊያገለግሉን ይችላሉ በሚል መልኩ ነው እንግዲህ ዩኒቨርሲቲው ከቤተ ክርስቲያን ወጣ ባለመልኩ የተለያዩ እውነትም ፍልስፍና ይኖራቸው ነገር ግን በቅዱስ ያሬድና በቋንቋው ግዕዝ የተለያየ አርጊመንት ያላቸው ሰዎች እንዲወያዩበት ነው የተደረገው እና ሌላ ጊዜ ሁለቱም አንድ ላይ አጭቀን ነበር የምናካሄደው ምንድነው እስኪመጋገቡ ድረስ ማለት ነው። አሁን ግን በየራሳቸው መንገድ ሄደው ወደ እውነታው ወደ ጥንተ መሰረቱ እንዲመለሱ የማድረጉ ጉዳይ ነው የሚሆነው። ይህ ያው ከሌላ ጊዜ ለየት ያደርገዋል። አክሱም ዩኒቨርሲቲ ራሱን ችሎ አካዳሚክ በሆነ መልኩ ማካሄዱ በጣም አንድ ትልቅ ነገር ነው። ሁለተኛ እንደገና ቅዱስ ያሬድ ይጠቀምባቸው የነበሩ የዜማ መሳሪያዎች እንዴት ይቀኝ እንደነበረ፣ እንዴት ያገለግል እንደነበረ፣ ዜማዎቹ ምን ይመስሉ እንደነበረ እሱም በተግባር የታየበት ሁኔታ ነው። ሁሌም ቢደረግም መሳሪያዎቹ በኤግዚቢሽን መልክ ለሁሉ እንዲቀርቡ የተደረገችው ስራዎቹም እንዲወጡ መደረጉ በጣም ትልቅ ነገር ነው።
ወደፊትም ተመሳሳይ መድረክ በማዘጋጀት በግዕዝ ቋንቋ የተጻፉ ጥንታዊ ጽሑፎች ተተርግሞ ጥቅም ላይ ለመዋል በተጠናከረ መንገድ ይሰራል ብለዋል።
ይህ በእንዲህ እንዳለ ግን በአክሱም ዩኒቨርሲቲ ብቻ ግን አይደለም የሚታጠረው። እንደሚታወቀው መቀሌ ዩኒቨርሲቲም የቅዱስ ያሬድና የብራና መጽሐፍት ማዕከል አለ። ሌሎች ሀገራችን አካባቢዎችም አለ። ባህር ዳር ዩኒቨርሲቲ አለ፣ አዲስ አበባ ዩኒቨርሲቲ አለ፣ ደብረ ማርቆስ እንዲሁም የጀማመሩት ነገር አለ እና ዘመኑ ዘመነ ግዕዝ ይመስላል። የግዕዝ ትንሳኤ የሚታይበት ነገር ነው የሚሆነው። ስለዚህ እኛም እንደ ክልል ባህልና ቱሪዝም ቢሮ ዛሬ ከአክሱም ዩኒቨርሲቲና ከመቀሌ ዩኒቨርሲቲ ጋር ብንጀምር እየቀጠለ እንደገና ከሌሎች የትምህርት ተቋማት ከትምህርት ቢሮ ጋር ከኮሌጆች ጋር ሌሎችም የቀሩ ዩኒቨርሲቲዎች ጋር በዚህ ዙሪያ እንዴት መስራት እንዳለባቸው እንዴት መመካከር እንዳለብን ከጊዜ ወደ ጊዜ እንዴት እያሻሻል መሄድ አለብን የተመካከርንበት መድረክ ነው።
በመቀለ ዩኒቨርሲቲ የቅዱስ ያሬድ ማዕከል አስተባባሪና መስራች ዶክተር አብርሃ ሐጎስ በግዕዝ ቋንቋ ተጽፈው የሚገኙ አገር በቀል እውቀቶች እንዳሉ እነዚህን በምርምርና ጥናት በማውጣት ለዘመኑ ልንጠቀምበት ይገባል ሲሉ ይናገራሉ።
ቅዱስ ያሬድ ምን እንደሆነ፣ ግዕዝ ቋንቋ ምን እንደሆነ፣ የቅዱስ ያሬድ ስራዎች ምን ያክል ለአገር ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ማሳየት ይችላል። ሌላው ደግሞ በግዕዝ ቋንቋ ውስጥ የታጨቁ ወይም ደግሞ የተሰነዱ የአገር በቀል እውቀቶች አውጥተን አሁን ላለንበት ዘመን የጊዜው መንፈስ በሚፈቅድ መልኩ ለአገር እድገት መጠቀም እንደምንችል መንገድ ሰጪ ስለሆነ ያው ጥናታዊ ጽሁፉ ለእኛ ስለ አገር በቀል እውቀታችን ያለንን ንቃተ ህሊና ያሳያል ማለት ነው። በተለይ ደግሞ አገራችን በተለይ ደግሞ የአክሱም ክፍለ ዘመን ላይ ምን ያክል የስልጣኔ ቁንጮ ላይ ደርሶ እንደነበር ከዛ በኋላ ደግሞ እንዴት እንደወደቅን ተምረንበት እንዴት እንደምንነሳም ስለሚያግዘን በአጠቃላይ አገር በቀል እውቀቶች ላይ የሚደረጉ ጥናቶች ለቀጣይ የማይቀለበስ አገር በቀል እውቀት መሰረት ያደረገ እድገት ለማምጣት በር ይከፍታል ማለት ነው።
አውደ ነገስት በተባለ ጥንታዊ መጽሐፍ ጥናታዊ ጽሁፍ ያቀረቡት ዶክተር አብርሃ በመጽሐፍ ውስጥ ስላሉ እውቀቶች ሲያብራሩ
መጽሐፍ አውደ ነገስት አብዛኛው ሰው እንደሚያውቀው ሁሉ አስትሮሎጂ የምንለው በእንግሊዝኛ ወይ ደግሞ ፍካሬ ከዋክብት ላይ የሚያጠና መጽሐፍ ነው። እንግዲህ ኢትዮጵያ ሀገራችን በጣም ብዙ የግዕዝ መጽሐፍት አሏት። እነዛ የግዕዝ መጽሐፍት ደግሞ ይዘታቸው የተለያየ ነው። ብዙ የሃይማኖት፣ የታሪክ፣ የባህል፣ የስነ ጽሁፍ ከዛ ባሻገር ደግሞ ስለ ሳይንስ፣ አስትሮፊዚክስ፣ ስለ ፍልስፍና፣ ስለ ሕክምና ሌላም ይዘት ያላቸው ስለሆነ
ይሄ እኔ ያቀረብኩት ጽሁፍ ግን ከስነፈለክ ወይም ደግሞ ከአስትሮኖሚ ጋር የተያያዘ ጽሁፍ ነው። እና ጽሁፉ ምንድን ነው የሚዳስሰው? መጽሐፈ አውደ ነገሽ አብዛኛው ጊዜ በቤተክርስቲያን ሊቃውንት የሚደገፍ አይደለም። በእርግጥ የጥንቆላ ወይም የኮከብ ቆጣሪነት መጽሐፍ እየተባለ ብዙ መጥፎ ስሞች ይሰጠዋል። ነገር ግን ወደ ሳይንሱ ደግሞ ስናየው ይህ መጽሐፍ ከተለያዩ የከዋክብት አስማት ጋር የተያያዘ፣ ከተለያዩ የግዕዝ ፊደላት እና ቁጥራቸው ኮዳቸው ጋር የተያያዘ፣ ከዛም ባሻገር ደግሞ የሰው ስነ ባህሪ ጸባዩ ምን እንደሚመስል፣ በየትኛው ወቅት የትኛው ኮከብ በየትኛው አቅጣጫ እንደሚወጣ፣ ያ ኮከብ ደግሞ ምን ያክል ለሰው ልጆች ጫና ማሳደር እንደሚችል የሚዳስስ መጽሐፍ ነው። እና የጥናቴ ዋናው ዓላማ ደግሞ አንደኛ ይህንን ማሳየት ነው። ሁለተኛው ደግሞ ከቅርብ ጊዜ ወዲህ ሰው ስለ አስትሮሎጂ ንቃተ ህሊና አለው። ምዕራባውያን በጻፉት ጀሚኒ ነ፣ አኳሬስ ነ፣ ካፕሪኮር ነ፣ ስኮርፒዮ ነ እየተባባሉ ይጠያየቃሉ። እና ከምዕራቡ ዓለም በተሻለ መንገድ በቀደመ ጊዜ እኛ ሀገር ውስጥ መጽሐፈ አውደ ነገሥት እንዳለ ለማሳየት ነው።
የቅዱስ ያሬድ ዓመታዊ ክብረ በዓል ምክንያት በማድረግ በአክሱም ከተማ የጎዳና ላይ ትዕይንት ተካሂዷል። በክብረ በዓሉ የቅዱስ ያሬድ የዜማና ቅኔ መሳሪያዎች፣ የግዕዝ ቋንቋ ጽሑፎች፣ ሃይማኖታዊ ዝማሬና አቋቋም የሚያሳዩ ትዕይንቶች በከተማ ጎዳናዎች ላይ ቀርበዋል።
ለእሰይ ቅአ ልሳነ ግዕዝ ዮም ያሬድ በዓለም ሀይሌ ዘችሩ የላይም እስማ አልወት ተጽናስንተ ይሁድ አርጉም ይላል።
ሳነ ግዕዝ ክርስቶስ ዘእምአፈ ዘቦ አዳም ድንግል ንጽሕተ ንጹሓን ዘሐረያ እምነ ልሳናት ዘባይድ አንስቲያ ለአድመ አዳም ወለዘርኡ ተወልደ እንበለ ሩካቤ እምሃሌ ወሉያ ተወልደ እንበለ ሩካቤ እምሃሌ ወሉያ።
በበዓሉ ላይ የሁሉም ክልሎችና ከተማ መስተዳድሮች፣ የሀገረ ስብከት ተወካዮች፣ የቤተ ክርስቲያን ሊቃውንትና የመንግስት ስራ ኃላፊዎች ተገኝተዋል። የቅዱስ ያሬድ መታሰቢያ ሐውልት ለማሰራትም የመሰረት ድንጋይ ተቀምጧል። የመታሰቢያ ሐውልቱ በአንድ ባለሀብት በተመደበ 2 ሚሊዮን ብር በጀት የሚሰራ መሆኑ ለማወቅ ተችሏል። በሌላ ዜና በቅርስ ጥበቃ ላይ ያተኮረ ሀገር አቀፍ አውደ ጥናት በአክሱም ዩኒቨርሲቲ ተካሂዷል። በአውደ ጥናቱ የአክሱም ቅርሶች ከተጋረጠባቸው የጉዳት አደጋ ለመታደግ መንግስት ልዩ ትኩረት ሰጥቶ እየተንቀሳቀሰ ብለዋል የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳ። ሚኒስትሯ ረጅም ዘመናት ያስቆጠሩ የአክሱም ቅርሶች በትውልድ ቅብብሎች እዚህ ደርሷል፣ የአሁኑ ትውልድ ቅርሶችን ጠብቆ የማቆየት ኃላፊነት አለበት ብለዋል። በተለይ ለ10 ዓመታት መፍትሄ ሳያገኝ የቆየውን የአክሱም ሐውልት አሁን መንግስት ቅርሱን ከጉዳት ለመታደግ ልዩ ትኩረት ሰጥቶ እየተንቀሳቀሰ መሆኑን ተናግረዋል። ለጥገና ስራም በቂ በጀት መኖሩ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙሉጌታ ጽብሃን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን የመጨረሻውን ቅንብር ነው የምናሰማችሁ፣ የተፈጥሮ አካባቢ ሳይንስና ህይወት በሰሎሞን አባተ።
ዓለም የት መገኘት ነበረባት? ምንስ እየሆነች ነው? በአንድ ወገን እሳት፣ በሌላ ወገን የውሃ ጥፋት። የተባበሩት መንግሥታት ድርጅት ያሰማራቸው ተመራማሪዎች ፖላንድ ውስጥ ከተካሄደው የዓለም የአየር ንብረት ጉባኤ ጥቂት ቀደም ብሎ እጅግ አስደንጋጭ ሪፖርት ማውጣታቸውን ባልደረባይ ስቲቭ ባራጎን አስታውሷል። አይፒሲሲ በሚል ምህጻር የሚጠራውን ዓለም አቀፉን የአየር ንብረት ለውጥ ጉዳዮች የሳይንቲስቶች ቡድን በሊቀመንበርነት የሚመሩት ሆሱንግ ኢ ናቸው።
It shows that the window to limit warming to 1.5 degree is narrow.
የዓለምን የሙቀት መጠን በ1.5 ዲግሪ ሴልሽየስ ለመገደብ የሚያስችለው በ2030 ዓ ም የካርበን ዳይኦክሳይድን ልቀት በ45% ለመቀነስ ያለው መስኮት በጣም የጠበበ ነው። እያንዳንዱ ዓመት ትርጉም አለው።
በዚህ በተጠናቀቀው ዓመት ውስጥ እኮ ባለፉት 7 ዓመታት ታይቶ በማይታወቅ ሁኔታ የካርቦን ዳይኦክሳይድ ልቀት መጠን በ2.7% አሻቅቧል። እንዲያውም ብሶበት። የአየር ንብረት ለውጥ በዩናይትድ ስቴትስ ላይ እያሳደረ ያለውን የከፋ ተጽዕኖ የሚያሳይ ሌላ አስደንጋጭ ሪፖርት በራሱ በመንግሥቱ ሳይንቲስቶች ወጥቷል። ፕሬዚደንት ትራምፕ ግን ሊቀበሉት አልፈለጉም።
አላምነውም። የለም፣ አላምነውም።
ፕሬዚደንት ትራምፕ ለአሜሪካ ድምፅ በሰጡት ቃል ልቀቱን መቀነስ እጅግ ውድ ዋጋ ያስከፍለናል ብለዋል።
I'm not going to put the country out of business trying to maintain certain standards that probably don't matter.
ምናልባት ፋይዳ ቢስ ሊሆኑ የሚችሉ አንዳንድ ደረጃዎችን ለማስጠበቅ ስል ሀገሪቱን ከስራ ውጭ ማድረግ አልፈልግም። ቻይናንና ሌሎችን የተበከለና የተበላሸ አየር ያላቸውን ሀገሮች እያየሁ እኛ ንጹህ እንሁን እነርሱ ግን እንዳሻቸው ለማለት ብዙ ገንዘብ ይጠይቀኛል።
የከርሰ ምድር የነዳጅ ምንጮችን በማምረትና በማቀጣጠል ላይ ተጥለው የነበሩ የቁጥጥር ደንቦችን ለማላላት ትራምፕ እያደረጓቸው ያሉ ጥረቶች እስካሁን ያስከተሉት የተደባለቁ ውጤቶችን መሆኑን የተፈጥሮ ሀብቶች ጥበቃ ጉባኤ የሚባለው ተቋም ባልደረባ ጃክ ሽሚድ ተናግረዋል።
The good news is that a number of those are being held up in court. The progress is a bit slower in terms of
ጥሩ ዜና ከነዚያ ጥረቶች ብዙዎቹ በፍርድ ቤት እየታዩ ያሉ በሕግ የተያዙ ጉዳዮች ናቸው። ደንቦቹን ለመሻገር እየተደረገ ያለው ሥራ አዝጋሚ ሆኗል። ነገር ግን ግልጽ የሆነው ነገር ባለፉት ጥቂት ዓመታት ውስጥ የተከናወኑ የአየር ንብረት ጉዳይ የሆኑ እርምጃዎችን የትራምፕ አስተዳደር ለመቀልበስ እየጣረ መሆኑ ነው።
የፓሪስ የአየር ንብረት ስምምነት ተግባራዊ የሚሆንበትን መንገድ ለመጥረግ እየማሰኑ ያሉ ተደራዳሪዎችን ፕሬዚደንት ትራምፕ በአየር ንብረት አጀንዳ ላይ ያላቸውን ወዳጃዊ ያልሆነ አመለካከት አላቆማቸውም። የታህሳሱ የፖላንድ 24ኛው የዓለም የአየር ንብረት ጉባኤ መመሪያ ሊሆን የሚችል ሰነድ ቀርጿል። ተቾች እንደሚሉት ሰነዱ በበቂ ሁኔታ የተነከረ አይደለም። ሆኖም የጉባኤው ፕሬዚደንት የነበሩት ሚካኤል ኩርቲካ ግን ቢያንስ ሰውንም ወገኖችንም ወደ አንድ ሐሳብ መሰብሰብ በራሱ ቀላል አይደለም እኮ።
These circumstances, every single step forward is a big achievement.
በአሁን ሁኔታዎች ውስጥ ወደፊት የሚገፋን እያንዳንዱ እርምጃ ትልቅ ስኬት ነው። በዚህ ማዕቀፍ ደግሞ ሁላችንንም ወደፊት የሚወስዱንን ሺህ ትናንሽ እርምጃዎችን ተራምደናል።
ለማንኛውም ግን ይህ እርምጃችን ጥንቃቄ የተሞላበት ሊሆን ይገባዋል ሲሉ ባለሙያዎች አሳስባሉ። የቅርብ ጊዜ ትውስታ አሉ። ለማሳያ የአየር ንብረት ለውጡን ለመቆጣጠር በሚል ፈረንሳይ ውስጥ እንዲያሻቅብ የተደረገው የነዳጅ ዋጋ ያስነሳው ቁጣ የቢጫ ሰደርያ ተቃዋሚዎችን ወደ ጎዳና ገፍቶ አስወጥቷል። የአየር ንብረት ደህንነት እንቅስቃሴዎችን ለመደገፍ የሚያስፈልገው ወጪስ ከየት ይመጣ ይሆን? የቀደሙ ምላሽ አልባ ጠባዮች እኮ እስካሁን ያልተከፈሉ ዕዳዎችንና መዋጮዎችን አንጠልጥለዋል። ዓመት 2019 በእውኑ የከበደ የአየር ንብረት ትግልና ትንቅንቅ የሚታይበት እንዲሆን ለመገመት የበዛ ምርምርን አይጠይቅም። ሁሉም ግን ለምድራችን ጤናማ ሕይወትን፣ ግጭት አልባ ኑሮን፣ አደጋ የለሽ ዓመትን፣ ንጹሕ አየርና ንጹሕ አካባቢን ይመኛል። እጅግ የበለጸጉትና በኢንዱስትሪም የናጠጡት ሀገሮች በሚሊዮኖች ቶኖች የሚቆጠሩ የፕላስቲክ ተረፈ ምርት ቆሻሻና ውድቅዳቂ ወደ ምስራቅ እስያ ሀገሮች እያሻገሩ ናቸው የሚል ዘገባ መውጣቱን ለንደን ላይ ያለው ባልደረባዬ ሄንሪ ሪጅዌል ዘግቧል። በዚህ ሁኔታ ታዲያ ያንን ሁሉ ቆሻሻ መልሶ ወደ ሥራ ለማስገባት የሚደረገው የክለሳና የእደሳ ጥረት በዚያ የካብታሞቹ ውድቅዳቂ ተውጦ ሙሉ ቀጠና እጅግ ለተንሰራፋ የአካባቢ ብክለት እየተጋለጠ መሆኑን ግሪንፒስ የሚባለው የተፈጥሮ አካባቢ ደህንነት ተሟጋች ድርጅት አስጠንቅቋል፣ አስገንዝቧል። ባለጠጎቹ ስለ ቆሻሻ አሰባሰብ የዳበረ ሥርዓት እንዳላቸው ኮራ ብለው ሲናገሩ፣ ያ ሁሉ የፕላስቲክ ቆሻሻ ታዲያ መልሶ እንዲሠራ፣ እንዲቃጠል፣ እንዲቀበር ወይም እንዲያው እንዲጣል ባህር ተሻግሮ የሚላክባቸው ሀገሮች ምድሩም ውቅያኖሱም እየጎደፈ እያደፈና እየተበከለ ነው። በግሪን ፒስ አባባል እጅግ ተመራጩ አማራጭ እነዚያን አገልግሎት ላይ የዋሉ ማሸጊያዎች፣ መቅጃዎች፣ መጠቀሚያዎች፣ መጠቅለያዎች የመሳሰሉ ቁሳቁስ ተመልሰው ወደ አገልግሎት ሊገቡ የሚችሉበትን ሁኔታ ማሳለጥ ሳይሆን የፕላስቲክ ምርትና አጠቃቀምን በድፍን ዓለም ግዙፍ በሆነና ትርጉም ባለው መጠን መቁረጥ፣ መቀነስና ማስወገድ ነው የግሪን ፒስ ብርቱ ምክር። ይህ ጉዳይ ኢትዮጵያን አፍሪካንም ይመለከት ይሆን? ለዛሬ ጊዜው በማብቃቱ ሄንሪ ሪጅዌልን እዚህ ላይ ላመስግንና ዝርዝር ዘገባውን በቀጣይ ዝግጅት ይዤላችሁ መለሳለሁ። ጤና ይስጥልኝ። ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ¶¶
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ አቀናባሪያችን ንጉሱ ታምሬ፣ ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ከትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታችኋለን።
ነገ አርብ ከምሽቱ 3 ሰዓት ላይ ነው የምንመለሰው ልዩ ልዩ ፕሮግራሞችን ይዘን። አሁን
የትግርኛ ስርጭት ይቀጥላል። ተወልደ ወልደ ገብርኤልና ገብረ ገብረ መድህን ገብተዋል። መልካም ጊዜ ነው ይሁንላችሁ። በእኛ በኩል በሰላም ደሩ።
Thank you.